The Voice of America. ከደቡብ ክልል ቤንች ሸኮ ዞን ኩራፈርዳ ወረዳ በማንነታቸው ምክንያት ጥቃት ደርሶባቸው ከመኖሪያቸው መፈናቀላቸውን የሚናገሩ በትምህርት ቤት ውስጥ ተጠለለው የሚገኙ ተፈናቃዮች ከጥቃት ነጻ ስለመሆናቸው ዋስትና እንደሌላቸው ገለጹ። በጥቃቱ የተገደሉ ሰዎች ቁጥርም 41 እንጂ መንግስት እንዳለው 31 አለመሆናቸውን ተናግረዋል። የተፈናቃዮቹም ቁጥር 7000 እንደሚደርስ ገልጸዋል። የደቡብ ክልል ሰላምና ጸጥታ ቢሮ ለደረሰው ጥቃት ተጠርጣሪ ናቸው ያላቸውን 54 ግለሰቦችን በቁጥጥር ስር መዋሉን ገልጾ የተገደሉ ሰዎች ደግሞ 31 መሆናቸው በሁሉም የጸጥታ አካላት የተጣራ መሆኑን አስታውቋል። ታጥቀው አካባቢውን ያተራምሱን ነበር የተባሉ ሁለት ሽፍቶችም መገደላቸውን ተናግረዋል። የዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
በደቡብ ክልል ቤንሸኮ ዞን ጉራፈርዳ ወረዳ 3 ቀበሌያት ከጥቅምት 8 እስከ 11 2013 ዓመተ ምህረት በተፈጸመ ጥቃት ጉዳት ከደረሰባቸው የቀበሌው ነዋሪዎች ውስጥ አንዱ የሆነው አህመድ መሐመድ 5 ቤተሰቦቹን እንዳጣና የቤተሰቦቹ አባላት የሆኑ 4 ህጻናት መጎዳታቸውን ተናግሯል። በየሜዳው ተበትናል የሚለው የጥቃቱ ሰለባ ወጣት አህመድ መሐመድ የወረዳው ነዋሪዎች በተስፋ መቁረጥ ስሜት ውስጥ መሆናቸውን ገልጧል። አህመድ በቂ ሰላምና መረጋጋት አለመፈጠሩም ተናግሯል። መንግስት ወንጀል የፈጸሙ ሰዎችን በህግ ቁጥጥር ስር ለማዋል ጥረት ያደረኩ ነው ያስኩ ነው ያኔ ነው የሚገኘው። እዛ አካባቢ እናንተ የምታቋቸው ሰዎች በዚህ ወንጀል የተያዙ ሰዎች አሉ? የምታውቋቸው ከሆነ መንግስት ህዝቡ ጥቆማ ያድርግ ይንገርን ያለ ነው።
ይዘው ከወጡ ሰዎች በስተቀር የተዳደሩበት የነበረው ከብቶቻቸውና ንብረቶቻቸው ያሉበትን ሁኔታ እንደማያውቅ አስረድቷል። ለተፈናቀሉ ዜጎችም በቂ ድጋፍ ከመንግስት እንደማይደረግላቸው ገልጧል። በማንነታችን ጥቃት ደርሶብናል የሚሉና ተፈናቅለው በትምህርት ቤት ከተጠለሉ ዜጎች ውስጥ ሌላ የጥቃቱ ሰለባ አቶ ሞገስ አሰርጌ አሁንም የምንተማመንበት አካል የለም ብሏል።
ባለፈው ሳምንት በተከታታይ ከተፈጸመው ውጪ ሌላ ጥቃት እንዳልተፈጸመ ተናግረው የተገደሉ ሰዎች ቁጥር ግን 41 እንጂ እንደተባለው 31 ብቻ አይደሉም ብሏል። የተፈናቀሉ ዜጎችም ከ2ና 3000 በእጅጉ ይልቃሉም ብሏል። ከሰሞኑ ደግሞ ትምህርት ጀምራል በሚል ከተጠለልንበት ወጥማ ከሚባል ትምህርት ቤት እንድንወጣ የተደረገ ነው በማለት ተናግሯል።
ተፈናቀው 7000 ይደርሳል። የሟቾች ቁጥርም 41 ናቸው። ታውንድረስ ራሱ አሁን ምን ከተጋደሰው
የደቡብ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ አንድነት አሽናፊ በጉራፈርዳ ወረዳ ግንቃ ሾብና ወጀምታ ቀበሌ በተፈጸመው ጥቃት እጃቸውን አስገብቷል ያሏቸውን ግለሰቦች በቁጥጥር ስር ያዋሉ መሆኑን ገልጧል። ታጥቀው አካባቢን ያተራምሱ ነበር የተባሉ ሽፍቶች ላይም እርምጃ እንደተወሰደባቸው ተናግሯል።
ከችግሩ ጋር ግንኙነት አላቸው የተባሉ አካላት በቁጥጥር ስር ውሏል። ከነዚህ መካከል ጋራት የሚጠጉ የዞንና የወረዳ አመራሮች አሉ። ወደ 2 የሚሆኑ የቀበሌ አመራሮች አሉ። ከመንግስት ሰራተኞች ውስጥም በዚህ ጉዳይ ላይ እየተከተቱ የወረዳም የቀበሌም ባለሙያዎች አሉ። ከዚህ ባሻገር ደግሞ ቀጥታ ከድርጅቱ ጋር ይገናኛሉ የተባሉ ግለሰቦችም በቁጥጥር ስር የዋሉበት ሁኔታ ነው ያለው አንዱ ይሄ ነው። ሁለተኛው አካባቢውን ሲያተራምሱ ከቆዩ ሽፍቶች መካከል ሁለቱ ላይ እርምጃ ተወስዷል። የተያዙ ሁለት አሉ። ነገር ግን በርከት ያሉ የድርሻ የነበራቸው በተለያየ መንገድ ራሳቸውን ደብቋል። ይሄ ጠንካራ የጸጥታ ኃይሉ ክትትል እያደረገ ነው። በተገኙበት ተመጣጣኝ የሆነ እርምጃ እየወሰደ የሚሄድበት ነው። ይህ ስራ እየተሰራ ነው።
ከዚህ በተጨማሪ የተፈናቀሉ ዜጎችን የማረጋጋትና ድጋፍ የማድረግ ስራ እየተደረገ እንደሆነም ገልጧል። ከተገደሉና ከተፈናቀሉ ሰዎች ቁጥር ጋር በተያያዘ ያለውን የቁጥር መጣረስና ልዩነት በተመለከተ የሚከተለውን ተናግሯል።
እነዚህ ሶስት ቀበሌዎች ላይ ያለ ህብረተሰብ ሙሉ በሙሉ የሚባል በሚችል ደረጃ ነው የተፈናቀለው። ወደ 500 የሚጠጋ አረመስ 480 አካባቢ መደን የገቡ ናቸው። በአንድ ቦታ የተገኙ ወደ ኋላ አሁን እየመለስን ያለ ነው ማለት ነው። ሁለተኛ ወረዳ ማዕከል ላይ ወደ 2635 ሰው ነው ያለው አንድ ቦታ ላይ። ይሄ ወደ አንድ ማዕከል የመጣ ነው። በርካታ ሰው አጎራባች ቀበሌዎች ላይ ዘመድ አዝማድ ጋር ወጥቶ ደንግጦ የገባ ሰው በርካታ አለ። ይሄ ቁጥሩ አሁን ከምንለው ከፍ ሊል እንደሚችል ምንም ጥርጥር የለው።
እርስዎ እያሉኝ ያለው የሟቾች ቁጥር 31 ነው ነው? ከአካባቢው ደግሞ የሚነሳው የሞት ሰዎች ቁጥር ከ40 ይልቃሉ 41 ናቸው ነው የሚሉት። እና ገና ኢንቨስቲጌሽኑ ስላላለቀ ነው ወይስ መንግስት እንደ ድሮ የሟቾችን ቁጥር የመቀነስ አባዜ ውስጥ ነው አሁንም ያለው?
እዚህ ላይ በግልጽ ለመነጋገር የሁሉም የጸጥታ አካላት በግምገማ ያረጋገጡት ይሄ ማለት አንተ እንደምታነሳው ከዚህ በፊት እንደነበረው መረጃ በመጠበቅ የአካባቢ ገጽታ የምናምን ገጽታ ተብሎ የሚጨነቅ አካል የሚያደርገው ቆሻሻ አስተሳሰብ ነው። በዚህ መንገድ እንዳይሆን ለማሳያነት መከላከያ ሰራዊታችን አባላት አሉ። የሁሉም ህዝቦች ስብጥር፣ የፌዴራል ፖሊስ አባላት አሉ። የሁሉም ህዝቦች ስብጥር፣ የክልሉ ሚሊታሪ አካላት አሉ። የ56ቱ ስብጥር ናቸው። ዞኑ አመራር እና ፖሊስ የሰጠው መረጃ አይደለም። ይህ በግላጭ የተገመገመ ነው። በመጀመሪያው ቀን 12 ዜጎቻችን ህይወታቸውን ያጡበት፣ 5 ዜጎች የቆሰሉበት ነው። በሁለተኛው ዙር 19 ዜጎቻችን ህይወታቸውን ያጡበት እና 8 ዜጎች የቆሰሉበት ነው። በአጠቃላይ 31 ዜጎቻችን ህይወታቸውን ያጡበት፣ እንደገና ደግሞ 13 ዜጎቻችን የቆሰሉበት ነው።
ጥቃቱ ማንነትን መሰረት ያደረገ ነው፣ በተለይም በአንድ ብሔር ላይ ያነጣጠረ ነው የሚባለውን አስመልክቶም አቶ አንድነት አለ ያሉትን ተጨባጭ ሁኔታ እንዲህ አስረድቷል።
በሁለት መንገድ መመልከት ጠቃሚ ነው የሚሆነው። አንደኛው ከሞቱትና ከቆሰሉት ዜጎች መካከል በርካታ ቁጥር ያለው አማርኛ ተናጋሪ ዜጎቻችን ናቸው። ነገር ግን እነዚህ ውስጥ የኦሮምኛ ተናጋሪ ዜጎችም አሉበት። ቁጥራቸው ግን ከአማርኛ ተናጋሪ ጋር የሚስተካከል አይደለም። ከአጠቃላይ 31 ከሞቱት ውስጥ ወደ 5 የሚጠጉ ናቸው ኦሮምኛ ተናጋሪዎች ማለት ነው። ሁለተኛ ጥቃቱ የተፈጸመበት መንደር ላይ እንግዲህ ጥቃቱ የሚፈጸመው ነዋሪዎች ላይ እንደመሆኑ መጠን መንደሩ ላይ ያለው የነዋሪ ስብጥር ነው። በርካታ ቁጥር ያለው አማርኛ ተናጋሪ ነው እዛ ቀጠና ላይ ያለው። ይሄ በአንድ በኩል ከግንዛቤ ውስጥ መግባት አለበት እና በጥንቀትን መፈተሽ ያለበት ጉዳይ ነው። ሁለተኛው ግን በግምገማችን ያረጋገጥ ነው ይሄ ጥቃት 8 ላይ ከመፈጸሙ በፊት 6 ላይ አንድ የሸኮ ተወላጅ እዛ ቀጠና ላይ ሞቷል። ይህን ሞት ተከትሎ የሞተው የሸኮ ተወላጅ አማራ ብሔረሰብ ተወላጆች ያሉበት አካባቢ ነው የሞተው። ከዚህ ጋር ተያይዞ ገዳዮች አማራ ናቸው በሚል በከፍተኛ መንገድ ክሰሳ ተደርጓል። ሰው ይህን ተከትሎ እዛ ቀጠና ላይ ነዋሪዎች በአማራ ብሔረሰብ ተወላጆች ናቸው እነሱ ገደሉ በሚል ተነስቷል። ስለዚህ ይህን ተከትሎ የተወሰደ እርምጃ ነው። ሶ አማራ ገደለ በሚል ዘርንና ብሔርን ማዕከል ተደርጎ የተቃጣና በተጨባጭም በተግባራዊ ላይ የተቃጣ ነው ብለን በሌላ መንገድ የምትወስደዋል።
በዚህ ጉዳይ ላይ ከደቡብ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ ከአቶ አንድነት አሸናፊ ጋር ያደረግኩት ሰፋ ያለ ክፍል
ነገ ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ አዋሳ ነው።